Voice of America.
ፈጣን እንደለው ሀገራችን ቤተክርስቲያናችን ከታሰሩበት ማነቆ ሲበጥስና ሲፈታ ነው። አሁን ግን ከእግት ተለቀን ብዙሃኑ ወደ ተሰረበት እስር ቤት አብረን ባንድ ላይ ተቀላቀልን ማለት እንጂ ከእስር ተፈታን ማለት አይደለም።
እናንት በተለይ የሚመለከታችሁ የቤተክርስቲያን ጉዳይ ነውና ቤተክርስቲያን ስትፈታ ነው ተፈታን የሚባለው ያላችሁትን ነገር ሊያብራሩ ይችላሉ አባ?
በቅድሚያ ለዚህ ላበቃን ለአምላካችን ለጌታችን ለኢየሱስ ክርስቶስ ከምን ምስጋና ይግባው። እኛ ተፈታን የምንለው ቤተክርስቲያን ስትፈታ ነው ብለን ያልንበት ምክንያት ቤተክርስቲያን አሁንም እንደታሰረች ነው፣ እስረኛ ናት። የታሰረችበትን ምክንያት ልጆቿ በየቦታው ያሉ ሊቃውንት በአሁኑ ሰዓት ገብተው ቤተክርስቲያንን ማገልገል ባልቻሉበት ሰዓት ላይ ስለሆነች ታስራለች ብለናል። ምክንያቱም
የታሰሩ ሊቃውንት አሉ፣
ቤተክርስቲያን አልታሰሩም፣ ህሊናቸው ታስሯል። እንዳይናገሩ እንዳይሰሩ ታስረዋል። የታሰረችው ቤተ ክርስቲያን እንድትፈታ የምንፈልገው እኛ ፖለቲከኞች ከቤተ ክርስቲያን ውስጥ መውጣት አለባቸው። ሙሰኞች ከቤተ ክርስቲያን መውጣት አለባቸው። በአሁኑ ሰዓት አንድ የቤተ ክርስቲያን አባት ለመቀጠር ሲፈልግ 50 ሺህ ብር 60 ሺህ ብር ካልከፈለ መቀጠር አይችልም።
እንግዲህ ይሄ በመረጃ መደገፍ አለበት አባ እንደሚያውቁት።
አዎ አለበት። እኛ ስለምናይ ነው ስለምናውቅም አንድ ዲያቆን 30 ሺህ ብር 40 ሺህ ብር ካልከፈለ አይቀጠርም። ሊቃውንቱ ግን ሜዳ ላይ ወድቀዋል። የሀብታም በር ከፋች ሆነዋል። ለብዙ ዘመናት ቆሎ ቆርጥመው ኮቸሮ አኮችረው ያን እየበሉ የተማሩ አባቶች በአሁኑ ሰዓት የቤተ ክርስቲያኗ አገልጋይ አልሆኑ። ዛሬ ቤተ ክርስቲያንን እናገለግላለን ብለው የተሰለፉ ሌሎች ናቸው። ይሄ በሆነበት ሰዓት ቤተ ክርስቲያን ነጻ ሆና እየተገለገለች ነው ብለን ልንል አንችልም።
እንዲያው ይቅርታ አድርጉልኝና
ታስራ መጣች።
ስለ ቤተ ክርስቲያን ስለ ቤተ ክህነት ሙስና በተደጋግሞ ይወሳል። እኛም በዚህ ጣቢያ አቅርበናል። እርግጥ ሙስና ፈጸሙ የሚባሉ ሰዎች መረጃ የለም ምንም አላረግንም ነው የሚሉትና እርሶም አሁን ይሄን ክስ ሲያቀርቡ መረጃ ያስፈልጋል። መቼም ተጨባጭ የሆነ ነገር ወደ ህዝብ ጆሮ የሚገባ ነገር ሌላው በኩል ተቃውሞ ቢያስነሳ ያንን መከላከል አይቻልምና ምን የምታውቁት ነገር አለ በተጨባጭ ስለ ሙስና ስለ ጉቦ?
ይሄ እኮ አገር ያወቀው ፀሐይ የሞቀው ነው። ይሄ ምንም የሚያደባብቀን ነገር የለም። ብዙ ነገር የምናውቀው ነገር ይኖራል። ይሄ ወደፊት የምንገፋበት ነው። ምክንያቱም የቤተ ክርስቲያን የእምነት ጉዳይ ስለሆነ ወደፊት የምንገፋበት ጉዳይም ይሆናል። የዘረኝነትና የሙስና ጉዳይ ቤተ ክርስቲያኗን ተብትቦ አስሮ ይዟታል። ይሄ መፈታት አለበት። ከዘረኝነትና ከሙስና ነጻ ሁና ሁሉም በእኩልነትና በተማረ የሰው ኃይል የቤተ ክርስቲያኗ ልጆች ቤተ ክርስቲያኗን እንዲመሩት መደረግ አለበት ነው የኛ ሀሳብ።
አባ ገብረ ስላሴ በዚህ ላይ ምን ይላሉ?
የሰው ልጅ እግዚአብሔር የሰጠውን ነጻነት እስከተነፈገ ድረስ እንደታሰረ ነው ማለት ይቻላል። ምክንያቱም ቤተ ክርስቲያን አሁን ሞልቶባት ያለው አመፃ ወጣት መዛግብቲሃ ወአቡሃ ለሐሰት ነው የሚለው አዳራሻቸው መሰብሰቢያቸው ውሸትና ሐሰት እንደ አሸን የሚፈላበት ውሸት እንዲፈነጭባት ነው እያደረጉ ያሉት።
ስለ ሙስና የሚያውቁት ነገር አለ በተጨባጭ?
በስነ ስርዓት ነው።
ምን ለምሳሌ ሲያስረዱኝ?
እንግዲህ ዲያቆንም ሆነ ቄስ ሊቃውንትም መምህራኖች ተምረው በእንተ ስማ ለማርያም ብለው ኮሸሮ ቆርጥመው የተማሩ አባቶቻችን ብር ካልከፈሉ 100 ሺህ ብር 70 ሺህ ብር 60 ሺህ ብር 50 ሺህ ብር ካልከፈሉ ቤተክርስቲያን መቀጠር አይችሉ።
ይሄ እኮ ተደጋግሞ የሚነሳና የሚቀርብ ክስ ነው፣ ግን በተጨባጭ ያረጋገጠ አንድም እስካሁን ድረስ እኔ እስከማውቀው አላገኘንም። እና መክሰስ ከባድ ነው፣ ማስረዳት ደግሞ ያስፈልጋል። እንዲህ አይነት ከባድ ክስ
ክሱ ለማን ነው? መድኃኔዓለም ኢየሱስ ክርስቶስ ለሱ ነው እየጮህነ ነው ያለ ነው። ለማን ይከሰሳል? አንድ ሰው ይሄን ቢያቀርብ ይደበደባል ወይም ይታሰራል ወይም ይሞታል እንጂ ለማን ይከሰሳል? ይሄ
መልካም። እንደው አንድ ጥያቄ ልጠይቀው እርስዎን፣ ወደ አባ ገብረ ኢየሱስ ከመሄድ በፊት ይሄን ያህል ጊዜ ታስረው ወጥተዋል፣ ለምን ታሰርኩ ብለው ያምናሉ እርስዎ? ለምን እንደታሰሩ ለራስዎ የሚገባው ነገር አለ?
እንግዲህ የታሰርኩበት በገዳሙ በዋልድባ ጉዳይ ነው። በእነሱ አባባል ግን በፖለቲካ ብለው አሸባሪ ብለው ነው።
በዋልድባ ጉዳይ ታሰርኩ ሲሉ ዋልድባ ላይ ምን አድርገዋል? ወይም ስለ ዋልድባ ምን ብለዋል?
2004 መጋቢት 5 አባ ነጻ ላይ በነበረው ስብሰባ አባቶቻችን እንረስ አልምተን እንብላ ብለው በመጡ ሰዓት ይሄ አደራ ተፈቶን ከመድኃኒዓለም እንጂ መድኃኒዓለም ጠይቁ እንጂ እኛ ይሄንን ልንሰጥም ገንዘብ ልንቀበልም አንችልም ብሎ መነኮሳቱ እኛ ካልሞት እኛ ካልተሰየፍን ሊታረስም ልማት ሊሆንም አይችልም ብሎ አባነጣለ ይሄ መነኮሳቱ ከ500 ያላነሰ መነኮሳት ተሰብስቦ ይሄን መልስ ሰጥቷል። በዛን ሰዓት ነበርኩኝ አብሬ።
ወደ ሌላ ጥያቄ ልወሰዶ አባ ገብረ ኢየሱስ እንደሚያቆት ለብዙ ጊዜ ታስረው ነው እንግዲህ ከስር የተለቀቁትና በምን እንደታሰሩ የሚያቆት ነገር አለ?
እነሱ ያሰሩኝ የአርበኞች ግንቦት ሰባት አባልነት ለግንቦት ሰባት ነው የምትሰራው ፖለቲከኛ ነው። እኔ ደግሞ አይደለሁም ፖለቲከኛ አይደለሁም የዋልድባ አብረንታ ቤተ ሚናስ ተወካይ ሁኜ ገዳሙ ታረሰ ገዳሙ መታረስ የለበትም ደም ተጨፈጨፈ ደም መጨፍጨፍ የለበትም መነኮሳቱ ሲሰደዱ መሰደድ የለባቸውም ብዬ በአቋም 2004 ዓመተ ምህረት ጀምሬ ወደፊትም ይቀጥላል ይሄ ጉዳይ እስካሁን ድረስ ስታገልበት የነበርኩት ጉዳይ ስለሆነ እኔ ከእምነት ጋር እንጂ ሌላ የፖለቲካ አላማም የለኝም ሌላ አላማም አላረምድም የሚል ነው የኔ አቋም። እነሱ ደግሞ አሸባሪ ነው እኔ ደግሞ አሸባሪ አይደለሁም በሚል ነው የክስ ሂደታቸው።
ሲፈቷችሁ ምን አሏችሁ? ጥፋታችሁ አልቋል ተሰርዟል ምን ተበላችሁ ነው የወጣችሁት?
ሲፈቱን ኑ ተብለን ተጠራን ተሰለፉ ተባልን ተፈተሽነ የሆነ ወረቀት ተሰጠን ውጡ ተባልን ከሰው ጋርም እንድንገናኝ አላደረጉን ሁለታችን ብቻ መጥነው ሌሎችን የተፈቷሉ ሁለታችን ወዲያው በአስቸኳይ እንድንወጣ ተደረገ እንጂ እኛ በምን እንደተለቀቅን አናውቀውም። አንድ አመት ከሶስት ወር ከምናምን ታስረናል። ይሄ ምንድን ነው የታሰርንበት? ምንም አይነት ፍትህ የሌለበት ቦታ ስለሆነ ማረጋገጫ ሳይኖራቸው ስላሰሩን እኛ ለምን ታስርን ብለን መጠየቅና እንደውም ካፋም ያስፈልገናል ካፋም ያስፈልገናል። ነገር ግን ለማን ነው አቤት የምንለው? አቤቱታችን የሚቀበለን አካል ሲኖር እኮ ነው።
ቀደም ሲል በዋልድባ ምክንያት እንደታሰሩ አባ ገብረስላሴ ገልጠውልኛል። ምናልባት በዋልድባ ምክንያት እኔና እርሶ ብዙ ተወያይተናል። ከዚህ ታዲያ ጋር የተገናኙትም በዋልድባ ምክንያት ነውና አሁን ከእስር ተፈታችሁ ትንሽ አረፍ ካላችሁ በኋላ ወደ ባታችሁ ወደ ዋልድባ ትሄዳላችሁ ብዬ ነው የማምነው። ግን ስለ ዋልድባ ምን ትሰማላችሁ? ዋልድባ በአሁኑ ሰዓት ምን ሁኔታ ላይ ነው የሚገኘው ገዳሙ?
አሁን ዋልድባ አብረንታንት ቤተ ሚናስ ችግር ላይ ነው። ችግሩ ምንድን ነው? ከአሁን በፊትም ጠቅሰነዋል። የራሳቸውን ሰው አስተዳዳሪ የሚሆን መጋቢ ቃቤት የራሳቸውን ሰው አስቀምጠዋል።
እነማን ናቸው የራሳቸውን የሚያስቀምጡት? አባይ ቅርታ
የህወሓት የራሱን ሰው እንዲቀመጥ አድርጓል። ማለት አባ ገብረ ህይወት መስፍን የተባለ ሰው ተቀምጧል። አሁን እዚያ ቦታ ላይ ይህ ሰው የመንግስት ዋና ሰው ነው። ሌሎችም አሉ። ገዳሙን የሚያሽከረክረው እሱ ነው። ገዳሙ ጠፋ አልጠፋ ምንም አይነት መፍትሄ የሚሰጥ ሰው አይደለም። መነኮሳትን ከማባረር ውጭ አርግ የተባለውን ያደርጋል፣ አታድርግ የተባለውን አያደርግም።
ያለ አግባብ ተሾሙ ነው እርስዎ የሚሉትና በህወሓት ተሾሙ ነው
የሚሉት? ያለ አግባብ ነው። ደህንነት ነው
መረጃ?
ያለ አግባብ ነው ደህንነት ነው መረጃ ነው። ያለ አግባብ የሆነበት ምክንያቱም አንደኛ ደህንነት ነው። ማይቀብሪ ሄዶ ከነሱ ጋር ነው የሚነጋገረው። ማይቀብሪ ማለት የጠለምት ወረዳ በትግራይ ክልል ያለው ማለት ነው። ሄዶ ከነሱ ጋር ነው የሚነጋገር። ስልክም የሚደዋወል ከነሱ ጋር ነው። ሸዊት የተባለ ከነሱ ጋር ነው የሚነጋገረው። የሚሰራውም ከነሱ ጋር ነው።
አሁን የኙ ሰው መሾም ገዳም ውስጥ ችግር ፈጥሯል ነው የሚሉኝ። ምን ችግር ተፈጠረ ታዲያ? አሁን
መነኮሳቱን አባሯል። መነኮሳቱ ተሰደዋል።
ስንት መነኮሳት?
ከ150 በላይ መነኮሳት ተሰደው በሰቋር ዋልድባ፣ በዳልሻ ዋልድባ፣ በማህበረ ስላሴ፣ በጎንድ ተክለ ሃይማኖት፣ በማንንዳባ፣ በደብረ ሊባኖስ፣ በዝቋላ በእነዚህ ቦታዎች ነው ተሰደው የተቀመጡ። በአሁኑ ሰዓት በአባ ነጻ፣ በማይሰሬ፣ በማይሳላ፣ በማይደሮት አካባቢ ያሉ መቃብረ ጥልቂት አካባቢ እነዚህ ጫካዎች ለብዙ ዘመናት ያስቆጠሩ ጥንታዊ ዛፎች ቅርሶች እንዳሉ ወድመዋል። ዛፎቹ ተመንጥረው በክሰል እየዋሉ ነው። ማለትም አባቶች ወደ ፍልሰት ሲሄዱ ወይም በግጡ መልክ ሲገቡ ዛፍ ተሰልፍሎ እዛ ውስጥ ሲያርፉም እዚያው ዛፉ ጋር ተቃልቀው ነው የሚቀሩ። ያ ሁሉ ክሰል ይሏል። ለምሳሌ ያክል ያድቃ ወረዳ 22 ቀበሌ ህዝብ ተወቃቶ እዛው ድረስ ሂዶ መጋቢት 3 ቀን ጀምሮ ለ5 ቀን ያክል እዛ ቆይቶ አሁን ማለት ነው 2010 መጋቢት 3 ቀን ለምን ቦታውን በማየት የተመነቀረው ሁሉ አይቶ ለምን እንዲሆናል በማለት ከትግራይ ክልል ጋር ተነጋግሮ ችግር ፈጠሩ የተባሉ ሰዎች ለጊዜው ስማቸው ማላውቅም ታስረዋል የሚል ነገር ነው መረጃው የደረሰኝ። እስከዚህ ድረስ ገዳሙ እየተመነጠረና ክፍል እየተከፈለበት ነው ያለ። አሁንም የተሰራ ነው የተካሄደ ነው እስካሁን ድረስ ያልቃልቻለም እስካሁን ድረስ ግድብን እንሰራለን እያሉ ነው። ነገር ግን እስካሁን ፍጻሜ ላይ አልደረሰም። በዚሁ አካባቢም ደግሞ ከአደረመት ወልቃይት ማለት ነው ከወልቃይት ጀምሮ ወደ ፍየልውሃ አድርጎ መቀሌ የሚገባ መንገድ በገዳሙ አቋርጦ የሚሄድ መንገድም ሊሰራ ነው ተጀምሯል። ያ መንገድ ማንንም ነው አቋርጦ የሚሄደው የዋልድባ ገዳም ነው አቋርጦ የሚሄድ። በዚህ መንገድ ላይ ስንት ተጨቃጭ ቀን ቆሞ ነበር። አሁን እንደገና መጀመር አለበት ተብሎ ገዳሙን ሰብስበው ማህበረ መነኮሳቱ ደግሞ እኛ አንፈቅድም በሚል ወንዙ ላይ ቆሟል መንገዱ።
እሺ
እንሳ ከተባለ ወንዝ ላይ ደርሶ ይቆም
እና ይሄ ሁሉ ችግር አለ
ማለት ነው። ሁሉ ችግር አለ።
እሺ መልካም አባ ገብረስላሴ እርሶም እንግዲህ ያ ወደ ዋልድባ መሄዶ ነው ግዜ ትንሽ አረፈ ብለው ግን ዋልድባ በምን ሁኔታ ላይ ይገኛል? ቀደም ሲል አባ ገብረ ኢየሱስ ከገለጡት የተለየ አዲስ ነገር ካለ እስቲ ጨምሩ እርሶ።
እንግዲህ እኛ የነበርነው እስር ቤት ነው።
አዎ
እስር ቤት ሆነን ግን ገዳሙነን ምን ላይ ደረጃ እንዳለ ያው እንጠይቃለን። ደኑ እየተመነጠረ እንዳለ አጥመ ቅዱሳን በግሊደር እየተቆፈረ እንዳለ መቀር የሚባል ዛፍ እጣን የሚያመርት ማለት ነው እሱ ለራሳቸው ጥቅም እያዋሉት መቀሩ እየደረቀ መሆኑ እንዳለ ከብት ማይገባበትን ገዳም የከብት መናኸሪያ እያረጉት እንዳለ ወርቅ አለ እያሉ ምን እንደሚያገኙ አናውቅም እያስቆፈሩት እንዳለ መነኮሳት ሲሄዱ ድሮ ከሃይማኖት ውጭ መነኮሳት ሲመጣ አምላካው እንኳን በደህና መጣ ተብሎ እግሩን አጥበው እንግዳ ቤት አስቀምጠው ነው አባቶቻችን ነው። አሁን ግን እየተደበደበና እየተባረረ ነው የሚገኘው። ከገዳሙ ያሉ ሰዎች እኛን እየመጡ ይጠይቁናል። ስለዚህ በምንገናኝበት ያለውን ነገር ይነግሩናል።
አዲስ የተሾሙትን አባ ገብረ ሕይወት መስፍን ያውቋቸዋል?
አውቃቸዋለሁ።
እሳቸው ተገቢ አባት አይደሉም ለገዳሙ ይላሉ ጓደኛው አባ ገብረ ኢየሱስ። እርስዎ ምን ይላሉ?
እሳቸው ራሱ ህወሓት የተባለ ድርጅት እንዳስቀመጣቸው ነው ያየነው። ምክንያቱም በወቅቱ የነበሩት መነኮሳት ያለውን ቃሌ ቁልፍ ይዘው የነበሩ ሰዎች በምንሻ በመከላከያ ታስረው ቁልፉን ቀምተው ቃቤቱን ሰብረው አሰብሮ ይሄ ሰውዬ አሁን አባ ገብሬት የሚባለው መነኩሴ ማለት ነው አሰብሮ መግባቱ ይታወቃል። እኔ በደንብ አውቃለሁ።
አሁን ከገዳሙ የተባረሩ መነኮሳትም አሉ ነው የሚባለው። አሁን ያሉት መነኮሳት ምንድን ናቸው? ማለት እናንተ እንደምትሉት ህዋት ያስቀመጣቸው ናቸው ወይንስ ወትሮ እንደናንተው በትክክሉ ምን ነው የተቀመጡ ናቸው ያሉት? ምን አይነት መነኮሳት ናቸው ወልድባ ያሉት?
ስንዴ ካለበት ቦታ እንክርዳድ አይጠፋ። እነዚህ ሰዎች በስም መነኩሴ ናቸው። ነገር ግን መነኮሳትን የሚያሰድዱና የሚያስደረድቡ ናቸው። አንደኛው አባ ገብረ ሕይወት መስፍን፣ አንዱ አባ ሰላማ ይባላል። ሌሎችም አሉ። ስለዚህ ማህበር የመረጠውን አካል በፖሊስ ወይም በመከላከያ በሚሊሻ አስደብድቦ ቃሌቱን ሰብሮ ከገባ ማን አስቀመጠው ይባላል። ይሄን ሰው
እስቲ አባ ገብረ ኢየሱስን ይስጡኝ።
ሄሎ
አባ፣ እንግዲህ ቀደም ሲል እንደገለጡት እኛ ከታገትንበት ተለቀን ወደ ህዝቡ ተቀላቀልን እንጂ ከእስር አልተፈታንም ብለዋል። የእስር ቤቱ ሁኔታ እንዲህ በዋዛ የሚያልቅ አይደለም ወደፊት ነው ብለዋል። ባለፈው አርብ ባጭሩ ነው የተወያየነውና የእስር ቤቱ ሁኔታ እዛ የገጠማችሁ ችግር እንደው አድማጭ ሊሰማው የሚገባል የምትሉት ነገር አለ? በእናንተ ላይ የደረሰ ነገር?
የሚገርምህ እኔ እዛ እስር ቤት ከገደቡበት ሰዓት ጀምሮ ኢትዮጵያ ውስጥ ያለው አይመስለኝም። ምክንያቱም የሚታየው መጽሐፍ ላይ የሰማሁት ልክ ሮምን ነው የምታስታውሰው። ማዕከላዊ ውስጡ ነው። ሮም ማለት የአባቶቻችን ደም ያፈሰሰች ሀገር ናት። የአገራረፍ ስልት ያላት በብዙ ስቃይና መከራ ያሳለፍን ሰዎች ነው። ብዙ ተሰቃይተናል፣ ተጎድተናል። አንዳንድ የሚያጸይፍ ነገር የምታየው ነገር ወንድሞች ሲሰቃዩ የስቃይ ድምፅ ሲያሰሙ ስትሰማ ያማል፣ በጣም ይሰማሃል። ኢትዮጵያዊ መሆንህን ሁሉ ያስጠላሃል። እንዴት ኢትዮጵያዊ ሆኖ በወገኑ ላይ ይጨክናል? የእውነት አቶ አዲሱ
እናንተ ላይ ምንም እንደረሰ እስቲ እንደው ያን ወደዛ ላይ እናተኩርና አሁን ባለፈውን ሰማለን አሁን ልብሳችሁን አትልበሱ የምንኩስና ልብሳችሁን ወይም እንግዲህ ያ ያይከብዳችሁ ነበር ግን ያም ጥያቄ ቀርቦላችሁ ነበር እርግጥ ልብሳችሁን አላወለቃችሁም ይመስለኛል እንዴ ምን ምንድነው እናንተ ላይ ደረሰው ማለት ነው
ማከላዊ ላይ አውልቀህ አሰልቀው ነው ባይል ነው እኔ ልብሴን ባይል አሁን የተቀደደውን እንደው ፎቶ አንስቼ ልልክልህ እችላለሁ ቀሚሴን አሰልቀው ነው የደበደቡ በቃ አራፋቸው አውልቀው ነው አናት አናቴ እየተቀበቀበ ቁርጭምጭምቴ እየተመታ ሰውነቴ አሁን ጆሮ ራሱ ሌላ ድምጽ ያሰማ ነበር
ምን
አይኔ አሁን ትናንትም ምርመራ አደረኩ እየተገረፍኩ ማለት ነው
ምንድነው የሚሏችሁ አባ እኔ አንድ ሲገርፏችሁ አንድ ልጅ አሁን እኛ ስንቀጣ ወይም ሰው ሲቀጣ ሁለተኛ ይሄን አታርግ ይላል ምንድነው የሚሏችሁ ሲደበድቧችሁ
እኔም ነው
ምኑን
ኢትዮጵያ ልታጠፋ ነው የግንቦት ሰባት አባል ነው ቦምብ ልታደፈነዳ ነው ሰው ልትገል ነው ይሄንን ማመን አለብህ ከነከሌ ጋር ተገናኝተሃል ምን ልታደርግ ነው ይሄንን ማመን አለብህ ሌላው ቀርቶ ከክሴ ላይ አንተ ጋር ሁሉ ተነጋግራል ተብዬ መጥቶብኝ ሌላው ቀርቶ ማለት ነው
እና መገናኛ ብዙሃን ጋር ሚዲያ ጋር መገናኘትም አለባቸው እሺ መልካም እሱ ሊጠቀስ ይችላል ሆናል እሺ
ያው ጨለማ ውስጥ ለሁለት ወር ልዩ የሆነ ጨለማ ውስጥ ነበርኩ ከዛ በኋላ እንደገና ሸራተን የሚባል ቦታ አለ ደግሞ ከዛ ነው ከሳይቤሪያ ከተባለው ቦታ ሻሌ የሚል ሸራተን የሚባል አለ
የተሻለ ነው ሸራተኑ ማለት ነው
የተሻለ ስለሆነ ነው ትንሽ ብርሃን ታምታይበት አነስተኛ ስቃይ ያለበት ከዛ ወጣው እንደገና ባልታወቀ መንገድ ደግሞ ድግስ ሰዎች ባንድ ላይ ተሰበሰቡና ወደው አሁንም ጨለማ ቤት አስገቡና ከጨለማ ቤት ያው ትገባለህ ማታ 12 ሰዓት ወይም 11 ሰዓት ተወጣና ያው ድርፋት ነው መገረፍ ነው ሶስት መንታ የሆነ ልክ ሮማውያን ድሮ የሚገርፉበት መንታ አለንጋ ነበራቸው እና የዚህ አይነት ነው ልክ ከጫፉ ላይ ብረት ብረት ያለበት ነው በዚያ ነው የምትገረፈው የኬብል አለ የዚህ የኮምፒውተር ገመዶች እነሱ አሉ አውራጣቱ ታስሮ ትንጠለጠላለህ ያው ትሰቀላለህ ያኔ በቃ እኔ የተው ብዙም ማውራቱም አያስፈልግም ከኛ የባሰ ሌላ ወንድሞቻችን የማይረባ መጥፎ ነገር የተጎዱ ስላሉ እኔ አንድ ሳላነሰው የማልፈው ልጅ አለ ጌታ አፍራደ ይባላል የሰሜን ጎንደር የህክምና ሳይንስ ቸችላ ሆስፒታል መምህር ነው ጌታ አፍራደ ይባላል የዚህ አስፈ ስቃይ አሁንም ድረስ ይታየኛል ትዝ ይለኛል እኔ ነበርኩ ማስታምመው አሁንም በእስር ቤት ቅሊንጦ ማረሚያ ቤት ነው ያለ እንዲህ አይነት ሌሎችም ብዙ አሉ ብዙ ልጆች አሁን ተፈቷል ፋሲል እነ መስጦፋ የሻሸመኔ አካባቢ ነው አገሩ
ቀደም ሲል አባ ማዕከላዊን አንስተዋል ማዕከላዊ ግን በአሁኑ ሰዓት መዘጋቱን ያውቃሉ ብዬ አስባለሁ እና እንደው እዛ ስቃይ የምታዩበት ቤት መዘጋቱ ለእርስዎ ምን ትርጉም ይሰጠውታል
አዎ ማዕከላዊ እኮ እናስቻለውን ያንኮላሽ ቤታ ነው ማዕከላዊ ብዙ ወንድሞቻችን አማራ ኦሮሞ እየተባሉ የተንኮላሹ ዘር እንዳያፈሩ የተደረጉበት ቦታ ነው ማዕከላዊ ተዘጋ ማለት ምንም አይደለም የማዕከላዊ መዘጋት አይደለም እኛን የሚያሳስበን የሚያስጨንቀን የሚያስደስተን ሰዎቹ መቀየር አለባቸው ገራፊዎቹ መማር አለባቸው መግረፍ መጥፎ ነገር መሆኑን ማወቅ አለባቸው ሌላ መግረፊያ ቤት ከተዘጋጀ ምኑን ተዘጋው ከ37 በላይ ገራፊዎች አሉ አሁን እዚህ የልቅ ሌላ ነገር ተናዘዝ አሁን የምናናግዝህን ያንን እኮ የምትባልበት ቦታ እኮ ነው ማዕከላዊ አልናገረው ምናልታለኝ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ማወቅ ያለባቸው አዲስ አበባ ፖሊስ ኮሚሽን እስረኛ ሲገባ በየትኛውም ጣቢያ ሲገባ ክርስቲያን የሆነ ሁሉ ማተቡን እየበጠሰ ነው የሚገባ
ደንብ ነው ተብሎ ነው የሚደረገው
በቃ ማንኛውም ሰው ማተቡን ክርስቲያን ከሆነ ማተቡን በጥሶ ነው የሚገባው ይሄ አይናችን ያየው ነው
ሶስተኛ የሚባለው ነው ይሆን የሚሉኝ
አዎ ሶስተኛ ሶስተኛ
አባ ገብረስላሴ እርሶስ እንዴት ነበረ የእስር ቤት ቆይታው
ያው ማዕከላዊ የደረሰብኝ ግፍና በደል እኔ ብቻ ሳይሆን የኢትዮጵያ ህዝብ ማለት ይቻላል እኔ በአደባባይ ላይ ራቁቴን ከነ ፓንት እንኳን ሳለስ ራቁቴን በአደባባይ እስረኛ ባለበት ላይ ተገርፌያለሁ መልሶ ቆብህን አውልቅ ቆባችሁን አውልቁ የሃይማኖት ልብሳችሁን አውልቁ እየተባል ያው ተደብድበናል ያው ደብደበው ከዛው ላይ እኛ በራሳችን አላወለቅንም ነገር ግን ሲደበድቡን ሲጠሉን ሲያንገላቱን ያው በራሱ ተቀዳል ቀዳጁ ግን ለሰነው የከረምነው አንድ አመት ከሶፍትዌር ድረስ ያንን የተቀደደውን ልብስ አሁንም አስቀምጠናል ልብሳችንም ስለሆነ አስቀምጠናል ልብሳችን የተቀደደው ራሳቸው መሬት ለመሬት እያንከባለሉ የቀደዱት ልብሱን ማለት ነው።
የሚጠይቋቸው ሰዎች ተቀያሪ ልብስ አመጡላቸውም እንደ አባ ወይም አይገባም ክልክል ነው?
አይገባም እሱ ልብሱ አይገባም ተውሎ እኔንና አባ ገብረ ኢየሱስን በተለየ ትኩረት ተመልክተው ልብስ እንዳይገባልን የሚመጡት ዘመዶቻችን ሁሉ እየተሰቃዩ እንዲያውም ታፍረው ጧት ከመጡ ታፍረው ነው ማታ ነው የሚጠፉ የነበሩ።
ሁለት መነኮሳት ብቻ ነበራችሁ እናንተ ብቻ ናችሁ ሌሎች አሉ በነገራችን ላይ እዛ እስር ቤት?
ማይከላዊ የነበርና ሁለታችን ብቻ ነው መነኮሳት።
እሺ
ስለዚህ አንድ ቀን ቀኑን አላስተውስም ሁለታቸው መለያየት አለባቸው ተብሎ ወደ አዲስ አበባ ፖሊስ ኮሚሽን ይዘውኝ ሄደው ከዛ ስንደርስ ወደ አረባ ይሆናሉ አብረውኝ ያሉት ሌሎች እስረኞች ከዛ ስንደርስ አንተ ካላወለክ አትገባም ይሄ ስርዓታችን ነው ህጋችን ነው አሉኝ። ምን ነው
ልብሶ
የትናዚ?
ኦ እሺ
በዚህ ካላወለክ አትገባም አጣፋትም ሆነ ማንኛውም መተው አውልቀው ነው የሚገቡ ይሄ ህጋችን ነው ብለው ይሄንን እንትስልን አባቶቻችን ደማቸውን ያፈሰሱት አጥንታቸውን የከሰከሱበት ፍርአት ሃይማኖት የሚያስክድ ማተብ የሚያስፈጽ ከሆነ እኔም እንደ አባቶቼ ይሄው ለመሞት ዝግጁ ነኝ። ይሄንን አባቶቻችን እኔን ያለበሱኝ የሰጡኝ መከራ ቢመጣ መከራውን ልንቀበልበት ሞት ቢመጣ ልንሞትበት እንጂ ላወልቅ አልችልም ብዬ በዛን ሰዓት ተደብድቤ ወደ ማይከላዊ መልሰው ኮማንደር መብራቱ ኮማንደር አዱሽ የተባሉ ሰዎች በጨለማ ቤት ውስጥ ወስደው አስገብተው ሲደበድቡኝ አምሽተው ማታ መልሰውኛል። አዎ ማመሰግነው የኢትዮጵያን ህዝብ ነው በውጭም ያለ ዘር ቀለም ቀይ ጥቁር ሳልል ሃይማኖት ሳልል የኢትዮጵያን ህዝብ በጣም አመሰግናለሁ። ምክንያቱም እኛ ስለኛ ጾምልናል ስለኛ ታግሎልናል አስፈትቶናል ያስፈታን ከእግዚአብሔር ጋር ሆኖ የኢትዮጵያ ህዝብ ነው። በቅሊንጦ ማረሚያ ቤት በሚባለው ቦታ የሚገኙ ብዙ በሐሰት በማንነታቸው ዝም ብለው የታሰሩ ፍትህ አልባ የሚሰቃዩ ሰዎች አሉ ብዙ ሰዎች አሉ። እነዚህን እንደውም ስማቸውን ይዣለሁ አቶ ፈለቀ ታደሰ ሰለሞን ገነቱ ዮሴፍ ቦጋለ አቶ እንድማገኝ የሚባሉ ሰዎች በስኳር የገቡ ሌሎች አብየት ተስፋዬ በላይ ተንታ አባይ ብርሃኔ የተባሉ ሰዎች እነዚህ ሰዎች ምንም ሳያደርጉ በማንነታቸው ዝም ብለው የታሰሩ የሚሰቃዩ ሰዎች አሉ ፍትህ አጥተው እያለቀሱ ይገኛሉ።
በጣም ነው የማመሰግነው እግዚአብሔር ይስጥልን አባቶች ሁለታችሁንም አባ ገብረ ኢየሱስ አባ ገብረ ስላሴ።
እሺ አቶ አዲስ እንግዲህ ያው
እሺ አባ ገብረ ኢየሱስ
በመጠኑ ነካክተነዋል ቅሊንጦንም ማረሚያ ቤት ዞን 5 ዞን 2 እያልን እየተንከራተትን አባ ገብረ ስላሴ ለአንድ ወር ዞን 5 ጨለማ ቤት ነበሩ። እኔም ለሁለት ወር ከ19 ቀን ጨለማ ቤት ዞን 5 ነበርኩ። የሁሉ ነገር የደረሰብን ግን ሌላ ነገር ፈጥረን አይደለም እውነትም ፊትለፊት አስጠን ስለተናገርን ነው። እግዚአብሔር የተመሰገነ ይሁን። ሌላው ምስጋና ማቅረብ የምፈልገው ሼል ዋልባ የሚል ማህበር ወይም ዋልባ እናገኝ የሚል ማህበር ጠበቃ ልኮ ጉዳያችን እንዲከታተልልን በማድረግና በመርዳት ትልቅ ስራ ሲሰራልን ቆይቷል። ከዛ በመቀጠል በቅርብ ጊዜ እንዲሆን ዘመድኩን በቀለ በእውነት እንዲነሳሳና እንዲከታተል ያደረገልን ወንድማችን በእውነት እናመሰግናለን። ሌሎችም በየድረገጹ ሁሉም የስራቸውን ሰርተዋል። በእውነት በአሰት የታሰርን ለመሆናችን ሁሉም ተደንግቦ አውቆ ክርስቲያን የሆነ ሁሉ ትልቅ ስራ ሰርተዋል፣ አስተዋጽኦ አድርጓል። እየመጡም ጠይቀውናል። በእውነት በጣም ደግሞ ውስጣችን የነካው በተለይ የሙስሊም ወንድሞቻችን ተከታዮች መጥተው እግዚአብሔር ያስፈታችሁ፣ ምን እንርዳችሁ፣ ምን እናድርግ እያሉ ሲያጽናኑ ብለው ሂደዋል፣ ሰንብተዋልም እና እጅግ በጣም አድርገን በወገናችን በህዝባችን እናመሰግናለን።
መልካም መልካም።
ያ መቼም ምንም መድረግ ባንችልም የታሰሩ ወንድሞቻችን ግን እነ መቶ አለቃ ማስረሻ፣ እነ ዶክተር ፍቅሩ ማሩ፣ እነ አስቻለው ደሴ አሁንም ነጋ ዘላለም እስካሁን ድረስም አልተፈታም ወንድማችን። ሌሎችም እስረኞች አሉ። አባይ ጠቀሷቸውን በሙስና ምክንያት የገቡት እነዚህ ወንድሞቻችን እና ቤት ተስፋዬ እና በብርሃኔ እነዚህ በሐሰት የፖለቲካ ትኩሳት ለማብረር ተብሎ የገቡ ወንድሞቻችን ናቸው እና እነዚህን ሰዎች ሁላችን ተረባርበን የማስፈታቱን ስራ ብንሰራ ጥሩ ነው። መንግስትም ይህን ነገር ትኩረት ሰጥቶ ቢሰራበት ጥሩ ነው። አስመሳይ ነገር አጥፊዎችን ቢቆጣጠር፣ እውነተኛ ንጹሐን ሰዎችን ግን ወደፊት ቢያመጣ ጥሩ ነው ብለን እንመክራለን።
ተሰናብቻለሁ። እግዚአብሔር ይስጥልኝ ብዬ ግን አንድ የመጨረሻ አባ እንደሚያውቁት እንግዲህ አሁን በኢትዮጵያ አንዳንድ ለውጥ ይኖራል የሚል ተስፋ በብዙ ሰዎች ዘንድ ይሰማል። ለዚህ መነሻ የሆነውም የአዲስ ጠቅላይ ሚኒስትር መሾምና ዝርዝሩና ሁኔታቸው አያያዛቸው ወደፊት የሚለይለት ቢሆንም በአሁኑ እንደ እርስዎ ምን አስተያየት አለዎት? በዛ ብንጨርስ እወዳለሁ።
አሁን ጥሩ ይሰራሉ እንዲህ ያደርጋሉ ብለን በመጀመሪያ ደረጃ መናገር የምፈልገው የዶክተር አብይ አህመድ ወደዚህ ስልጣን ለመምጣት ያበቃው የህዝብ ንቅናቄና ማዕበል ነው። እሳቸውም ህዝቡን ሊያመሰግኑ ይገባቸዋል። ብአዴንም ሆነ ኦህዴድ አፍ አውጥተው እንዲናገሩ ያደረጋቸው የህዝብ ንቅናቄና ኃይል ነው። ይህን ህዝብ ሊያመሰግኑ ይገባቸዋል። እኛም ደግሞ እናመሰግናቸዋለን እና ወደፊት ለውጥ ይመጣል አይመጣም የሚለው ወደፊት ስናየው ነው እንጂ በንግግራቸውና አሁን በሚያደርጉት ንግግርና አስተያየት መልካም ጅምር ነው ብዬ አስባለሁ። ግን ይሄ ንግግር በተግባር መቀየር አለበት ነው።
ሁለታችሁንም በጣም አመሰግናለሁ። አባ ገብረ ኢየሱስ ኪዳነ ማርያም፣ አባ ገብረ ስላሴ ወልደ ሃይማኖት፣ እግዚአብሔር ይስጥልኝ። በጣም አመሰግናለሁ።
እሺ፣ ጤና ይስጥልኝ።